ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 10 2017 ዓመተ ምህረት ዝግጅታችን አሁን ጀመረ። በዋግ ህምራ ከ200,000 በላይ ለሆኑ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልግ የዞኑ ባለስልጣናት ገለጹ።
ሰው በዛ ከረጀም ማልችል ሆነ ሊሰራ ሆነ የሚያልፈው ዶችም የማይሰሩ ህፃናቶች ናቸው። ቢስቲን ቢሆን በጭንታሮት በሽታ ደክማና ያለች
ለጥቅሉ ወደረኛ ከ8967 በላይ ሰው ቀየውን ጥሎ ወደ ሌላ አካባቢ ለመሰደድ የተገደደበት ሁኔታ ነው ያለው።
ይሄ ማሳ በተገቢ መንገድ ምት ባለመስጠቱ እነዚህ ሰዎች ተጋላጭ ሆነዋል። አስቸኳይ ሰብአዊ ድጋፍ ሊታገዙ ይገኙ ነው እንግዲህ የጥናቱ ማጠቃለያ ማለት ነው።
ቀደም ሲል የሰማችኋቸው ነዋሪዎችና ኃላፊዎች ችግሩን አስመልክቶ የተናገሩትን ነው። ሙሉ ዘገባው በለቱ አብይ ርዕስ ይቀርባል። ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ፕሮግራሙን በመምራት ደረጀ ደስታ አብሬያችሁ ቆያለሁ። ብራን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ለዓለም ዜናዎቹ እንግዱ ወልዴ እዚህ ስቱዲዮ አብሮኝ ይገኛል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን በፌስቡክ amharic.voanews.com በፌስቡክ ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ እንጋብዛለን። አሁን በቅድሚያ ለዓለም ዜናዎቹ እንግዶ ወልዴ።
እንደምን አመሻችሁ። ሶማሊያ የኢትዮጵያ ወታደሮች በህብረቱ ልዑክ ውስጥ የመካተታቸውን ጉዳይ መልሳ ለማጤን ዝግጁ መሆኗን አስታወቀች። ዶናልድ ትራምፕና ኢላን መስክ በአሜሪካ ምክር ቤት የቀረበውን በጀት በመቃወማቸው ሳይጸድቅ ቀረ። እንዲሁም ሩሲያ በዩክሬን ላይ ያሰበችውን ግብ እያሳካች መሆኑን ፑቲን ተናገሩ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ሶማሊያ የኢትዮጵያ ወታደሮች በህብረቱ ልዑክ ውስጥ የመካተታቸውን ጉዳይ መልሳ ለማጤን ዝግጁ መሆኗን አስታወቀች። በጉዳዩ ላይ ለመናገር ፈቃድ ስላልተሰጣቸው ስማቸውን መግለጽ ያልፈልጉ አንድ ከፍተኛ የሶማሊያ መንግስት ባለስልጣን በተለይ ለቪኦኤ አፍሪካ ቀንድ እንዳስታወቁት የሶማሊያ መንግስት ለልዑኩ ኃይል ከሚያዋጡት ሀገራት ማለትም ዩጋንዳ፣ ኬንያ፣ ጅቡቲ እና ብሩንዲ ወታደሮችን መረከቡንና ማደላደሉን አስታውቀዋል። ሁለቱ ሀገራት አንዱ የሌላውን ሉዓላዊነት፣ ምሉዕነት እንዲሁም የግዛት አንድነት እንደሚያከብር አንካራ ቱርክ ላይ ባለፈው ሳምንት በፈጸሙት ስምምነት አስታውቀው ነበር። ስምምነቱ በመፈጸሙም ሶማሊያ የኢትዮጵያ ወታደሮች በአዲሱ ልዑክ ውስጥ መካተታቸውን እንደገና እንደምታጤን ባለስልጣኑ ለቪኦኤ የአፍሪካ ቀንድ ክፍል አስታውቀዋል። ኢትዮጵያ ከሶማሊላንድ ጋር የፈረመችውንና የባህር በርን የተመለከተውን የመግባቢያ ስምምነት የማትሰርዝ ከሆነ ወታደሮቿ ሀገሪቱን ለቀው እንዲወጡ ሶማሊያ ስትጠይቅ ቆይታ ነበር። ሶማሊያ ይህን ብትልም የኢትዮጵያ መንግስት ግን በሶማሊያ የሚገኙት ወታደሮቹ አልሸባብን መዋጋት እንደሚቀጥሉ ሲያስታውቅ ቆይቷል። የኢትዮጵያ ትኩረት አልሸባብ ላይ መሆኑን የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በቅርቡ አስታውቀው ነበር። የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቡድን ባካሄደው ስብሰባ አልሸባብ የደቀነው ስጋት እንደሚያሳስበው ገልጾ በሶማሊያም ሆነ በህብረቱ ኃይሎች ላይ የሚያደርሰውን ጥቃት አውግዟል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለልዑኩ የገንዘብ ምንጭ አማራጮችን እንዲያጤን የአፍሪካ ህብረት ጠይቋል። ተመራጩ ፕሬዝደንት ዶናልድ ትራምፕ እና ባለሀብቱ ኢላን መስክ በአሜሪካ ምክር ቤት በሁለቱ ፓርቲዎች ስምምነት ቀርቦ የነበረውን በጀት በመቃወማቸው ሳይጸድቅ ቀርቷል። የወቅቱ የበጀት ዓመት ነገ አርብ ሌሊት ስለሚጠናቀቅ ከዚያ በፊት በምክር ቤቱ በጀት የማይጸድቅ ከሆነ በርካታ የመንግስት መስሪያ ቤቶች ስራ ሊያቆሙ ወይም አስፈላጊ ተብለው ከተመደቡ የመንግስት ሰራተኞች ውጪ የሆኑት ላልተወሰነ ጊዜ ወደ ስራ ላይገቡ ይችላሉ። ስራቸውን የሚቀጥሉትም ቢሆኑ በጀቱ እስከሚለቀቅ ካለ ደመወዝ ሊሰሩ እንደሚችሉ ታውቋል። ተመራጩ ፕሬዝደንት ዶናልድ ትራምፕ እና ተመራጩ ምክትል ፕሬዝደንት ጄዲ ቫንስ ትናንት በጋራ ባወጡት መግለጫ የቀረበው የበጀት ረቂቅ ወደ ዲሞክራቶቹ ፍላጎት ያጋደለ ነው በሚል ሲቃወሙ፣ በመጪው የትራምፕ አስተዳደር የመንግስት መስሪያ ቤቶችን ብዛት ፕሮግራሞችና ሰራተኞች ለመቀነስ የተቋቋመውን ቡድን የሚመሩት ከሚመሩት አንዱ የሆኑት ባለሀብቱ ኢላን መስክ እጅግ የበዛ ወጪ የሚያስከትል ብለው የበጀት ሐሳቡን ውድቅ አድርገዋል። በጀቱን የሚደግፉ ሪፐብሊካን የምክር ቤት አባላት ከሁለት ዓመት በኋላ በሚደረገው ምርጫ መራጮች በድምጻቸው ሊቀጧቸው እንደሚችሉ ኢላን መስክ ዝተዋል። ሪፐብሊካን የምክር ቤት አባላት በበጀቱ ላይ እንደገና እንዲደራደሩ ጥሪ ያደረጉት ትራምፕ ያንን የማያደርጉ ከሆነ ሀገርን እንደ መክዳት ይቆጠራል ብለዋል። የፕሬዝዳንት ጆ ባይደን የስልጣን ዘመን ከመጠናቀቁ በፊትም የሀገሪቱ የዕዳ ጣሪያ ከፍ እንዲል ትራምፕ ጠይቀዋል። የባይደን አስተዳደር የመንግስት መስሪያ ቤቶችን የመዝጋቱን ሐሳብ ነቅፈዋል። ፕሬዝዳንት ቭላድሚር ፑቲን የሩሲያ ኃይሎች በዩክሬን ጦርነት ዋና ግባቸውን ለመምታት እየተቃረቡ መሆኑን በአመታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። በጦር ሜዳ እንዳገኙ ለሚገልጹት የበላይነት አዲሶቹ የሩሲያ ሱፐርሶኒክ ሚሳኤሎች አስተዋጽኦ እንዳደረጉ አመልክተዋል። በመንግስት ቴሌቪዥን ቀርበው ከሩሲያውያን ለቀረቡላቸው ጥያቄዎች መልስ የሰጡት ፑቲን የሀገራቸው ኃይሎች በሁሉም ግንባሮች ግስጋሴ እያደረጉ መሆኑን ተናግረዋል። ሁኔታዎች እየተቀያየሩ ነው። በየቀኑ በሁሉም ግንባሮች ግስጋሴ አለ ሲሉ አስታውቀዋል ፑቲን። ሩሲያ በምስራቅ ዩክሬን እንደ አውሮፓን አቆጣጠር ከ2022 ወዲህ በፍጥነት እየገሰገሰችና በርካታ ስፍራዎችን በመቆጣጠር ስትራቴጂካዊ ጠቀሜታ ወዳላቸው ከተሞች በመቃረብ ላይ መሆኗን ምዕራባውያንና የሩሲያ ወታደራዊ ተንታኞች በመግለጽ ላይ ናቸው። ዩክሬን የሩሲያን ኩርስክ ክልል ይዛ መቆየቷን በተመለከተ ለቀረበላቸው ጥያቄ ሲመልሱም የዩክሬን ኃይሎች በእርግጠኝነት እንዲወጡ ይደረጋል ሲሉ ተደምጠዋል። የሩሲያ አዲስ ሱፐርሶኒክ ኦረሽኒክ ሚሳኤሎች ከእይታ ውጪ ስለሆኑ መጥተው ለመጣል እንደማይቻል ፑቲን ተናግረዋል። ሩሲያ የሰራቻቸውን እነዚህ ሚሳኤሎች የዩክሬን ወታደራዊ ፋብሪካዎችን በመምታት ሞክራቸዋለች። በእነዚህ ሚሳኤሎች ተጨማሪ ድብደባዎችን እንደሚያደርጉ የገለጹት ፑቲን የምዕራባውያን የመከላከያ መሳሪያዎች መጥተው ይጥሏቸው እንደው የሚታይ ይሆናል ብለዋል። በመጨረሻም በሰባት የአማዞን መጋዘኖች የሚሰሩ ሰራተኞች ከዛሬ ሐሙስ ጀምሮ የሥራ ማቆም አድማ መጥተዋል። ሰራተኞቹ አድማውን የጠሩት አማዞን ባለፈው እሁድ ከቀጠሮ ተይዞለት የነበረውን የአሰሪና ሰራተኛ ውል ድርድር ችላ ብለዋል በሚል ነው። በአድማው የሚሳተፉት በኒውዮርክ፣ ካሊፎርኒያ፣ ኢሊኖይ እና ጆርጂያ በሚገኙ የአማዞን የሸቀጥ ማከማቻና ማደራጃ መጋዘኖች የሚሰሩ ሰራተኞች መሆናቸው ታውቋል። አማዞን በበኩሉ አድማው በስራው ላይ ተጽዕኖ ይኖረዋል ብሎ እንደማይጠብቅ አስታውቋል። የሰራተኛ ማህበሩ በ10 የአማዞን መጋዘኖች የሚገኙ 10,000 ሰራተኞችን እንደሚወክል አስታውቋል። አማዞን በአጠቃላይ በዋና ዋና ቢሮዎችና መጋዘኖች የሚሰሩ 1.5 ሚሊዮን ሰራተኞች አሉት። ዛሬ አድማ የመቱት በሳን ፍራንሲስኮ ካሊፎርኒያ መጋዘን ውስጥ የሚሰሩ እንዲሁም በሌሎች 4 ግዛቶች ውስጥ የሚገኙና ሸቀጥ ለስርጭት በሚያዘጋጁ ጣቢያዎች ውስጥ የሚሰሩ መሆናቸው ታውቋል። በሌሎች ስፍራዎች የሚገኙ የአማዞን ሰራተኞችም አድማውን ለመቀላቀል ዝግጁ መሆናቸውን የሰራተኛ ማህበሩ አስታውቋል። ሸቀጡን የሚያጓጉዙ ሹፌሮች የኩባንያው ተቀጣሪዎች ሳይሆኑ ለሶስተኛ ወገን የሚሰሩ መሆናቸውን አማዞን ይገልጻል። የአክሲዮን ገበያ ዛሬ ማለዳ በተከፈተበት ወቅት የአማዞን ድርሻ በ1% ከፍ ብሏል። ክብራትና ክብራን የምሽቱን ዜና በዚህ አጠቃልላለሁ። ለቀሪ ዝግጅቶች ወደ ደረጀ ደስታ አመራቸዋለሁ።
እንግዲህ ወልደን ለዓለም ዜናዎቹ አመሰግናለሁኝ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 10 2017 ዓመተ ምህረት ስርጭታችንን ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማድመጥ ትችላላችሁ። ፕሮግራሙን በመብራት አብሪያችሁ የማመሸው ደረጀ ደስታ ነኝ። ብራን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። የዌብና የማህበራዊ ድረገጽ አሰናጃችን አበባየው ገበያው ከኛ ጋር አለች። የፕሮግራሙ አዘጋጅ ጽዮን ግርማ ናት። አሁን ወደ ምሽቱ አብይ ዘገባችን እንለፍ። በአማራ ክልል በዋግህምራ ብሔረሰብ አስተዳደር ዞን በ2016-17 መኸር ምርት ላይ በደረሰው የተፈጥሮ አደጋ ምክንያት ከ200,000 በላይ ወገኖች አስቸኳይ የምግብ እርዳታ እንደሚያስፈልግ የዞኑ አደጋ መከላከልና የምግብ ዋስትና ማስተባበሪያ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ አቶ ምረት መላከ በዞኑ ባለፈው ክረምት በሶስት ደጋማ አካባቢዎች የደረሰውን የተፈጥሮ አደጋ ተከትሎ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ባደረጉት የምርት ግምገማ ጥናት 44 ሰዎች ሞተዋል። ከ49,000 ሄክታር መሬት ላይ በተዘራ ሰብል ላይ ጉዳት ደርሷል። እንዲሁም 731 የቤት እንስሳት በጎርፍ መወሰዳቸው ተረጋግጧል ብለዋል። የዳህና ወረዳ ግብርና ጽህፈት ቤት ኃላፊ አቶ ዘነበ ባሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ የሚገመት ንብረት መውደሙን ገልጸው ትምህርታቸውን ያቋረጡ ተማሪዎችን ጨምሮ ከ10,000 በላይ ወገኖች አካባቢያቸውን ለቀው ተሰደዋል ብለዋል። በጎርፍ አደጋው ምክንያት ንብረታቸውን አጥተው 9 ቤተሰባቸውን ይዘው ወደ አላማጣ ተሰደው የነበሩ አንድ አርሶ አደር ስራ በማጣታቸው ወደ ቀያቸው እየተመለሱ እንደሆነ ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዝርዝር አላት።
በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ባለፈው ክረምት በሶስት ወረዳዎች በደረሰው የተፈጥሮ አደጋ ሰዎች መሞታቸውን፣ የቤት እንስሳትና ሰብል በጎርፍ መወሰዱን፣ ይህንን ተከትሎ የአካባቢው አርሶ አደሮች ለከፋ ጉዳት መዳረጋቸውን በመንግስትና ግብረሰናይ ድርጅቶች የተደረገው የዳሰሳ ጥናት ማረጋገጡን የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ገልጿል። የጽህፈት ቤቱ ኃላፊ አቶ ምህረት መላክ ከአሜሪካ ድምጽ ጋራ በነበራቸው ቆይታ ባለፈው ክረምት በነበረው የተፈጥሮ አደጋ በዞኑ ውስጥ በሚገኙ ሶስት ደጋማ ወረዳዎች ላይ ከፍተኛ ውድመት ደርሷል ብለዋል። በደሃና ዝቋላና ጻግብጂ ወረዳዎች የደረሰው የጎርፍ፣ የመሬት መንሸራተትና የበረዶ አደጋዎች ሰዎችን ገልሏል፣ ማሳዎችንም አውድሟል። የደረሰውን ጉዳት መነሻ በማድረግ በዞኑ ውስጥ የሚገኙ ከ14 በላይ መንግስታዊና መንግስታዊ ያልሆኑ ድርጅቶች ከ49,000 ሄክታር መሬት በላይ የተሸፈነው ሰብል ሙሉ በሙሉ መውደሙን በጥናታቸው ማረጋገጣቸውን አቶ ምህረት ተናግረዋል።
ለ44 ሰዎች ተከዜ ላይ ጎርፍ የወሰዳቸውን ሰዎች ጨምሮ ወደ 731 እንስሳቶች ከቦታ ቦታ ሲንቀሳቀሱ፣ በጣም በርከት ያሉ የመስሎ መሰረተ ልማቶችን ጨምሮ አጠቃላይ ተቋማት 51 አካባቢ፣ ወደ 271 የሚሆኑ የአርሶ አደር ቤቶች፣ እነዚህም በንብረት ደረጃ ጎርፉም የመሬት መንሸራተቱ አውድሟልኝ እና መስከረም 7 ድረስ የዘነበው ዝናብ በጣም ከፍተኛ የሆነ በረዶ የጣለበት ስለነበረ እንደ ዞን ወደ 49,165 ሄክታር መሬት ሰብሉም ከጥቅም ውጭ ሆኗል። መሬቱም በጣም በአብዛኛው ቀጣይ ላይ ታረስ ይችላል የሚል ማያተኞች ሪኮመንዴሽን አለ። በዚህ ማሳ ይሸፈን የነበረ ተጋላጭ ቁጥር ደግሞ ወደ 242,000 አካባቢ ማህበረሰብ ይሄ ማሳ በተገቢ መንገድ ምት ባለመስጠቱ እነዚህ ሰዎች ተጋላጭ ሆነዋል። አስቸኳይ ሰብአዊ ድጋፍ ሊታገዙ ይገኝም ነው እንግዲህ የጥናቱ ማጠቃለያ ማለት ነው።
በዞኑ በተከሰተው የተፈጥሮ አደጋ ከፍተኛ ጉዳት በደረሰበት ደሃና ወረዳ በ16,000 ሄክታር መሬት ላይ የሚገኝ ሰብል በጎርፍ በመወሰዱ ከ107,000 በላይ ሰዎችን ለምግብ እጥረት ማጋለጡን ኃላፊው ተናግረዋል። በወረዳው የሚዛባ ቀበሌ አስተዳዳሪና የአምስት ልጆች አባት ቄስ አማራ ወዳጄ አንድ ሲያርሱበት የነበረ ከብትና ሰብላቸው በጎርፍ መወሰዱን ገልጸዋል። አክለውም ሁለቱ ልጆቻቸው ቀያቸውን ለቀው ለጉልበት ስራ ወደ አላማጣ መሄዳቸውን ገልጸዋል።
ባለፈው ክረምት በጎርፍ መጥለቅለቅ ያው በረዶም ጥሎ ጎርፍ መጥለቅለቅ የመሬት መንሸራተት ብዙ ሰዎች ቀያቸውን ለቀው በዋሻም ተሳዎች የጋማ ከብትም የቀንድ ከብትም የበግና ፍየል በጣም በከፍተኛ ህዝባችን ጭምር ሰውም ጭምር ሳይቀር ወደ 12 ሰው በጎርፍ ውሏል። እዛ በተረፈ ደግሞ ሰብል የሚባል በበረዶ እና በመሬት መንሸራተት ምንም ምርት ያልተገኘበት ሰብል የለም። አሁን ህዝባችን ተፈናሎ አለማጣ ኮረም መቀል ይህም አውቆ ዝሞ በቃ እንግዲህ የድነን ምድሮ በሙሉ ልቅ ወዷል። ህዝብ የለነሱ ቀበሌያችን ባለፈው እስከ ህዳር 19 ማለት ነው 969 ህዝብ በአንድ ጊዜ ለቅሎ ሄደ። አሁን ያለውን ደግሞ ያው በዝርዝር ያልያዝነውም ደከመን የሚያዳምጠን ለመላይ አቤታችን የሚሰማን ስናጠፋው ህዝብ ተለችት ሞ ተመስሎ የሚሄደው ሄ አሁን በተደጋጋሚ ህዝቦቻችን ጭምር እያመለከትነ ይመጣል የሚል ተስፋ መንግስት ይመጣም ብለን ቆ መተዋይ ተወት አንድ በጎ አድራጊ ድርጅቱ ላ ምንም የመጣ ነገር የለም። አሁን እንግዲህ መከተል ነው ጣፈንታችን። አሁን ለምን አይድም ተቸግረን ያው ደግሞ ተቋማቶችን ደግሞ ሃይማኖት አባቶችንና እነዛን ቦታዎች ያው ትቶ ለመሄድ ከበደና ዝም ብለን ያው ያለንበት ሁኔታ በጣም የከፋ ነው።
የዋግምራ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ ምህረት መላክ በዞኑ የደረሰውን ጉዳት ተከትሎ የክልሉ መንግስት ወደ ዞኑ ከላከው የእርዳታ እህል መካከል 2080 ያህሉ መንገድ ላይ በመዘረፉ ለተጎጂዎች በበቂ ሁኔታ እንዳልደረሰ ገልጸዋል። በቀጣይም የአካባቢው ጥበቃ ስራ ካልተሰራ መሬቱ አስቸጋሪ እንደሚሆን ጠቅሰው ለአካባቢው ልዩ ትኩረት እንዲሰጠውም ጠይቀዋል። የደሃና ወረዳ ግብርና ጽህፈት ቤት ኃላፊ አቶ ዘነበ ማሞ በበኩላቸው የተፈጥሮ አደጋው ከ718 ሚሊዮን ብር በላይ በሚገመት መሰረተ ልማት ላይ ጉዳት አድርሷል፣ ከ10000 በላይ ሰዎችም ቀያቸውን ለቀው እንዲሄዱ አድርጓል ብለዋል።
ዋናዎቹ ከስትራክቸር ወይም ከዚህ ከዋና ዋና ካፒታል ፕሮጀክቶች አኳያ የደረሰውን ጉዳት ወስደን ስናይ ወደ 718,236,629 ብር ከ45 ሳንቲም የሚጠጋ በመስኖ ውሃና ካናል፣ በመንገድ፣ በእንስሳት እንዲሁም በሸድ ሌሎች የትምህርት ቤትና ከንጹህ መጠጥ ውሃ እንዲሁም ከሃይማኖት ተቋማት አኳያ መሰረት አድርጎ ጉዳት አድርሶ ያለፈበት ሁኔታ ነው ያለ። ሰው የችግር ካለፈበት በኋላ ቀዩ ላይ ተረጋግቶ መቀመጥ አልቻለም። እንደ ክልል ወስደን ስናየው ከ8967 በላይ ሰው ቀዩን ጥሎ ወደ ሌላ አካባቢ ለመሰደድ የተገደደበት ሁኔታ ነው ያለው። ይህን እሱ ብቻ አይደለም፣ ለምሳሌ ትምህርታቸውን አቋርጠው ስደት የሄዱ ወደ 2734 ተማሪዎች ትምህርታቸውን አቋርጠው ወላጆቻቸው ጋር ወደ ስደት ይሄዱ
ይኖሩበት በነበረው ሚላዛ ቀበሌ የቤት እንስሳቸውና ሰብላቸው ሙሉ በሙሉ በጎርፍ በመወሰዱ 9 ቤተሰቦቻቸውን ይዘው ወደ አላማጣ ሄደው የነበሩት አርሶ አደር አበሬ ተፈራ ስራ በማጣታቸው ከአንድ ወር ቆይታ በኋላ ወደ ቀያቸው እየተመለሱ እንደሆነ ተናግረዋል።
ሁለት በጎች ወቸን በሙሉ ቦታው ቢታይ የነበረበቱ 20 ሰው እየፈረ ነው የምትሉ፣ ያው መቼም ልጆች መውጣታቸው ተመስገን በረዶና በመሬት ቁጥር በተለየን የነ ሻወሱ አንዱ እርሻ ጀመረው። እንግዲህ ምን ተስፋ አለን ብለን ተማሪዎቹ ልጆችን ሁላ ወረዳ አቋርጬ እየሄድኩ አሁን ካለነውም ቢሆን አለማጣ ነበርን። ሰው በዛ ሰርቼም የማልችል ሆነ የሚሰራ ሆነ የሚያልፈው ልጆችም የማይሰሩ ህጻናቶች ናቸው። ብሽቴ እንዲሆን በችንታሮት በሽታ ደክማ ነው ያለችው። እንግዲህ ሀገሬ ልሙት ብዬ ወደ ሀገሬ እየተመለስኩ ነው ያለ። ባለቤቴ ጋር መክረን ወጣን። ጎረቤቶች ምደዋል። ሁለት ሰዎች ወደ አገው ሀገር ነው የሄዱት። እነሱ እርሻማ እናገኝ መንግስት የሚያነሳን እንደሁ መሬት ወዳለው የሚወስደን እንደሁ።
ለተጨማሪ መረጃ ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል የእጅ ስልክ ላይ ብንደውልም ስልካቸው ባለመስራቱ ምክንያት ሀሳብ አስተያየታቸውን ማካተት አልቻልንም። በዋግምራ ዞን በ2015-16 መኸር ምርት የተከሰተውን የዝናብ እጥረት ተከትሎ በ26 ወረዳዎች ውስጥ የሚኖሩ ከ400,000 በላይ ህዝብ አስቸኳይ የምግብ እህል እርዳታ እንደሚያስፈልገውና ከ1.2 ሚሊዮን በላይ እንስሳትን መኖ ሊቀርብላቸው እንደሚገባ ከዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ያገኘነውን መረጃ ጠቅሰን ባለፈው ዓመት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የዛሬ ሐሙስ ምሽት ታህሳስ 10 2017 ዓ.ም ስርጭታችንን ነው የሰማችሁት። የምሽቱን አብይ ርዕስ ነበር። አሁን የትንታኔው መጽሔት ይቀጥላል። የኢትዮጵያ ድንበር ጥሰው የገቡ የተባሉ 44 ደቡብ ሱዳናውያን አርብቶ አደሮች መታሰራቸው ተገለጸ። የኢትዮጵያ ድንበር ጥሰው ገብተው ከብት ዘርፈዋል የተባሉ 44 የደቡብ ሱዳን አርብቶ አደሮችን ማሰሩን የፌዴራል ፖሊስ ኮሚሽን አስታውቋል። የዘረፏቸውን ከ200 በላይ ከብቶችን ማስመለሱና ለባለቤታቸው ማስረከቡንም ፖሊስ ገልጿል። ባለፈው አርብ ታህሳስ 3 ለቀን 2017 ዓ.ም ተመረጥ ተይዘው የታሰሩ እስረኞች ተይዘው ከነበረበት ከሱርማ ወረዳ ወደ ደቡብ ምዕራብ ኢትዮጵያ ክልል ማዕከል መዘዋወራቸውንም የኮሚሽኑ የሚዲያና ኮሙኒኬሽንስ መምሪያ ኃላፊ አቶ ጀላን አብዲ አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የኢትዮጵያን ድንበር ጥሰው ገብተው ከፍት ዘረፉ የተባሉም 44 የደቡብ ሱዳን አርብቶ አደሮችን ባለፈው አርብ ታህሳስ 3 ቀን 2017 ዓመተ ምህረት ማሰሩን የፌደራል ፖሊስ የሚዲያና ኮሙኒኬሽን መምሪያ ኃላፊ አቶ ጀላን አብዲም ለአሜሪካ ድምጽ አስታውቀዋል።
ባለፈው ሳምንት ውስጥ ነው ይህንን ተግባር የፈጸሙት ወደ 44 ይሆናሉ እና ወዲያውኑ ኢትዮጵያ ፌደራል ፖሊስ ተቆጣጥሮ ከብቶቹንም እንዲያስመልጡ ያደረገበት ትጥቃቸውንም ያስፈታበት ሁኔታ ነው። አንዳንድ ጊዜ የሚፈጠረው ነገር ምንድን ነው? እዛ አካባቢ ሰዎቹ የሚጠቀሙት ሲስተም አለ። ከኛ ፖሊስ መረጃ እንደደረሰኝ ምንድን ነው የወሰዱትን ላሞች ዝም ብሎ ወይም ከብቶች ሁኔታቸው እንዳይታወቅ ሰውየው ለምሳሌ ባለንብረቱ እንዳያውቅ ቀንድ ምናምን የመቁረጥ የማስተካከል ስራ ሁሉ እንደሚሰሩ ነው። እንዳይታወቅ ያደርጋሉ፣ ቀንዳቸውን እየቆረጡ ማለት ነው።
ድርጊቱ የተፈጸመው በኢትዮጵያ ውስጥ በመሆኑ ጉዳዩ በፌደራል መንግስት የታየ ነው ያሉት አቶ ጄላን፣ ተጠርጣሪዎች ተይዞ ከነበረበት ከሱርማ ወረዳም ወደ ደቡብ ምዕራብ ኢትዮጵያ ክልል ማዕከል ማረሚያም መዛወራቸውን አመልክቷል።
ያው ሱርማ ነበሩ ቀለም ምናምን ስለሚያስፈልግ ለሰዎቹ የክልሉ ተረክቦ ሰዎቹ ወንጀል ተግባር ቢፈጽሙም የሰው ህይወት ስለሆነ ጉዳት እንዳይደርስባቸው ምግብ እንዲያገኙ ከራሱ ራሽን ቀንሶ ነው ሰራዊቱ እየቀለባቸው የነበረው። አሁን ግን ክልል ተቀብሎ ክልሉ ይህንን ድጋፍ እንደሚያደርግ የተገለጸው
የድንበር ተሻጋሪ ወንጀል ስለሆነ ኢትዮጵያና በደቡብ ሱዳን መካከል ያለ እንትን ስለሆነ ጉዳዩን ኢንቮልቭ ሊያደርግ ይችላል። ዋናው ነገር ግን ኢትዮጵያ ፌደራል ፖሊስ ክቡር ኮሚሽነር ተመላሽ ገብረ ሚካኤል እና ማኔጅመንታቸው ጉዳይ ጋር ሆነው በሚወስኑት ሁኔታ ነው ይታየ ጉዳያቸው።
ድንበር ጥሰው ገቡ በተባሉ ግለሰቦች ተዘርፈው ነበሩ ያሏቸውም ከሁለት መቶ በላይ ከብቶችን ፖሊስ ማስመለሱና ለባለቤቶቻቸው ማስረከቡን ገልጿል።
ወደ 200 አካባቢ የሚሆኑ ናቸው። 200ም ተመልሷል።
ተጠርጣሪዎችን የሀገር መከላከያ ሰራዊት፣ የፌደራል ፖሊስ፣ የክልልና የአካባቢ ፖሊስ በመቀናጀት በቁጥጥር ስር ማዋላቸውን የተናገሩት ኃላፊውም ድርጊቱን ፈጸሙ የተባሉት ተጠርጣሪዎች ጠበቃ ይቀጠርላቸው አይቀጠርላቸውም አዲስ አበባ ከሚገኘው ኤምባሲያቸው ለማወቅና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ህጋዊ ሂደቱን በተመለከተ ጠየቅናቸው የፌደራል ፖሊስ የሚዲያና ኮሚኒኬሽን ኃላፊ አቶ ጀላን አብዲ፣ ከፌደራል ፖሊስ ኮሚሽንና ከውጭ ጉዳይ ሚኒስቴር የተውጣጡም የከፍተኛ ባለስልጣናት ኮሚቴም ተቋቁሟል ነው ያሉትም።
ግብረ ኃይል ተቋቁሞ በዛ ክቡር ኮሚሽነር ጀላን የሚመራ ግብረ ኃይል ተቋቁሞ በዛ የሚሰራ ይሆናል። እንግዲህ የሁለት ሀገሮች ጉዳይ ስለሆነ ቅድም እንዳልኩ የውጭ ጉዳይ ኢንቮልቭ ያደርጋል። እንግዲህ በምን ሁኔታ እንደምታይ ወደፊት የምናየው። ግብረ ኃይሉም የተቋቋመው ለዚሁ ነው።
አገሪቱ ከደቡብ ሱዳን ጋር በምትዋሰንባቸው በደቡብ ምዕራብ ኢትዮጵያ ክልልና በጋምቤላ ክልሎች ተመሳሳይ ወንጀሎች እንደሚፈጸሙ ገልጿል።
እዛ አካባቢ እንደዚህ አይነት ከዚህ በፊትም ሀብቶች እንደዚህ ሄደው የመስረቅ የመዝረፍ ነገር ልክ ከዚህ በፊት ምን በጋምቤላ አካባቢ የሚታይ የነበረው አይነት ነው። እዛ ልጆች ህጻናትን ጭምር ነው የሚገፉት። እዚህ ደግሞ እንደዛ አይነት ተግባር እንደሚፈጸሙ ነው መረጃ ያለ።
የደቡብ ምዕራብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድነህ አሸናፊም ከተጠርጣሪዎቹ ጋር 21 የተለያዩ የጦር መሳሪያዎች መያዛቸውን መግለጻቸውን የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ካሜሩናውያን አገሪቱን ለሰባት ዓመታት በፕሬዝደንትነት የሚመራውን ፕሬዝደንት ለመምረጥ በመጪው ዓመት ወደ ምርጫ ጣቢያ ያመራሉ። በማዕከላዊ አፍሪካ አህጉር በምትገኘው ካሜሩን ከዚህ በፊት በተደረጉ ምርጫዎች ወቅት የሚሰራጩ ሐሰተኛ መረጃዎች በማህበራዊ ሚዲያ ጭቅጭቅ ፈጥረዋል። በመጪው ምርጫ ይህ እንዳይደገም ጋዜጠኞችና የሚዲያ ባለሙያዎች ቀድሞ ለመከላከል እርምጃ በመውሰድ ላይ ናቸው። ጆርጅ ዘካ ዳንሃቱ ከካሜሩን የላከውን ዘገባ ስመኝሽ ቆየ ታቀርባለች።
በቡያ ከተማ የምትገኘውና በዲጂታል ሚዲያ ዘገባዎችን የምታቀርበው አምቦ ቫንሳሊዚ የካሜሩኑ ፕሬዝዳንት ፖል ቢያ ሞተዋል የሚለው ወሬ ድንገት በተሰማበት ወቅት የማህበራዊ ሚዲያውን በስልኳ ላይ እየተከታተለች ነበር። ወሬውን ለማጣራት ምንም አይነት መንገድ ባለመኖሩ መንግስት በይፋ የሚሰጠውን መግለጫ መጠበቅ ነበረባት። ፕሬዝዳንቱ ሞተዋል የሚለው ወሬ ሐሰተኛና ከንቱ ምኞት ነው ሲል መንግስት ባወጣው መግለጫ አስታውቋል።
ለውጥ ብንፈልግም የማንንም ሞት አልመኝም።
ካሜሩናውያን በመጪው ዓመት ምርጫ ለማድረግ እየተዘጋጁ በሚገኙበት በዚህ ወቅት ፕሬዝዳንቱን በተመለከተ እንደወጡት አይነት ሐሰተኛ መረጃዎች በተደጋጋሚ ሊወጡ እንደሚችሉ ይጠበቃል። ባታታ ቦሪስ ካሎፍ በቡያ የሲቢኤስ ሬዲዮ ጣቢያ ስራ አስኪያጅ ሲሆን ላለፉት 5 ዓመታት መረጃን በማጣራት ላይ ሲሰራ ቆይቷል። እንደ አውሮፓውያን አቆጣጠር በ2018 በካሜሩን በተደረገው ምርጫ ሐሰተኛ መረጃ በፍጥነት ሲሰራጭ ታዝቧል። ይህም የተፈጠረው አስተማማኝ የሆነና ሐሰተኛ መረጃውን የሚመለከት መረጃ ባለመኖሩ እንደሆነም ይናገራል። ለመጪው ምርጫ ግን ድምጽ ሰጪዎች በመረጃ ላይ የተመሰረተ ውሳኔ ላይ እንዲደርሱ ትክክለኛ ሪፖርት ለማጠናቀር በዝግጅት ላይ ይገኛል።
ምርጫን በተመለከተ ሊመጣ የሚችል ማንኛውንም ሐሰተኛ መረጃ ለመቀልበስ ዝግጅት አድርጌያለሁ። በቡያ ፖለቲከኞች አሉ። እናም መርሃ ግብሮች ላይ ያተኩሩ ውይይቶች ይኖራሉ።
ጁድ ባኩ ደግሞ በቡያ የዲኤምአር ቲቪ ዋና አዘጋጅ ሲሆን በሐሰተኛ መረጃ በታወከው ክልል ጣቢያው መረጃን በማጣራት ላይ ተሰማርቶ ቆይቷል። አንዳንድ ቡድኖች የማህበራዊ ሚዲያውን በመጠቀም ህዝቡን ሲያደናግሩ እንደነበር መታዘቡንም ይገልጻል።
ላይንስ ቡድን በአፍሪካ ዋንጫ ለመወዳደር ወደ አይቮሪ ኮስት በሄደ ጊዜ ኒጂ ክሊንተን ከቡድኑ ወጥቷል የሚል አልባልታ መነሳት ጀመረ። ወሬውን በብዛት የሚያዛምቱት ደግሞ ተገንጣዮቹ ተዋጊዎች ነበሩ። ደግሞ ይሄ የሚደረገው በስተት አልነበረም። ስራይ ተብሎ ታስቦበት ህዝቡን በሐሰት መረጃ ለማሳሳት ታቅዶ የተሰራ ስራ ነው።
ባታታ ቦሪስ ካሎፍ የካሜሩን ጋዜጠኞች ትክክለኛ ዘገባ ለማቅረብ ብዙ ችግር እንዳለባቸው ይናገራል። እንደ ምሳሌም በቂ ገንዘብ አለማግኘት፣ የደህንነት ስጋት፣ የመረጃ ተደራሽነት የመሳሰሉትን ችግሮች ጠቅሷል።
ካሜሩን ውስጥ አህዛዊ መረጃዎችን ጨምሮ መረጃ ማግኘት አስቸጋሪ ነው። የክፍለ ሀገር የትራንስፖርት ቢሮ ሄጄ በደቡብ ምዕራቡ ግዛት በተለይም የተመዘገቡ ተሽከርካሪዎችን ዝርዝር መረጃ እንዲሰጡኝ ጠየቁ። ራስ መንገድ ላይ ቆመህ ቆጥር ብለውኝ አረፉ።
ታዲያ እነዚህ ተግዳሮቶች ይኖሩ እንጂ የፉል ብራይት የትምህርት መርሃ ግብር ተሳታፊ ምሁርና የጋዜጠኝነት ሙያ አሰልጣኙ ፕሮፌሰር ኪንግስሊ ንጋንጌ የጋዜጠኝነት ሙያ ትምህርትና በሙያዊ ስነ ምግባር መዘገብ ሊዳብር እንደሚገባ አጽንኦት ሰጥተው አሳስበዋል።
ጋዜጠኞች እንዳያገኟቸው የሚደረጉ ብዙ መረጃዎች አሉ። ስለዚህ ብዙ ዘገባዎች የሚጠናቀሩት ባለባልታ ላይ ተመርኩዘው ነው። የሐሰት መረጃዎች እዚህ ጋር ነው የሚመጡት። የመረጃ ተደራሽነትን የሚያረጋግጥ ሕግ እንዲወጣ የሚደረገው ግፊት መቀጠል አለበት። በካሜሮን ሕገ መንግሥት ውስጥ ተደንግጓል። ቢሆንም እስካሁን የመረጃ ተደራሽነት ድንጋጌው ስራ ላይ ውሎ አላየ ነው።
ካሜሩን ውስጥ ከማህበራዊ መገናኛዎች መስፋፋት ጋር ተያይዞ የተዛባ መረጃ ስርጭት እየጨመረ ሄዷል። ይህም ለብዙዎች ጋዜጠኞች የመረጃዎችን እውነትነት ማጣራት ብዙ ልፋት የሚጠይቅ እያደረገው ነው። ያም ቢሆን ጋዜጠኞች የሐሰት መረጃ መስፋፋትን ከመታገል ወደ ኋላ እንደማይሉ ነው የሚናገሩት። በጆርጅ ዛካ ዳሃንቱ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዩናይትድ ስቴትስ የተወካዮች ምክር ቤት የሕፃናትን የኢንተርኔት ደህንነት ሕግ እንዲያሳልፍ ጥሪ ቀረበ። በዚህ የዩናይትድ ስቴትስ ምክር ቤት የሥራ ዘመን ሕፃናትን ከማህበራዊ ሚዲያ ጠንቆች ለመከላከል በሁለቱም ፓርቲዎች ትብብር የተያዘው ጥረት ጊዜው እያለቀበት ነው። የሕፃናት የኢንተርኔት ደህንነት ሕግ ከጸደቀ በኢንተርኔት ላይ ለአካለ መጠን ያልደረሱ ልጆችን ለሚመለከቱ የግል መረጃዎች ጥበቃዎችን ይደነግጋል። ለመናገር ነጻነት ተሟጋቾችና አንዳንድ ሪፐብሊካኖች ግን ሕጉ ወደ ሳንሱር ሊያመራ ይችላል የሚል ስጋት አላቸው። የቪኦኤ የምክር ቤቱ ዘጋቢ ካትሪን ጊብሰን ተጨማሪ አላት፣ እንደሚከተለው ይቀርባል። ማህበራዊ ሚዲያ እንደገና በምክር ቤቱ ትኩረት ስር ወድቋል። የዚህ ዓመቱ የምክር ቤቱ የሥራ ዘመን ሊጠናቀቅ ጥቂት ቀናት ሲቀሩት በሕግ መወሰኛው ምክር ቤት የሪፐብሊካንና የዲሞክራቲክ ፓርቲ አባላት የተወካዮች ምክር ቤት የልጆችን የኢንተርኔት ደህንነት ሕግ እንዲያጸድቅ እየጠየቁ ነው። ሴኔተር ማርሻ ብላክበርን ሪፐብሊካን
ሕፃናትን ከአልኮል፣ ከትንባሆ፣ ከጠመንጃ ጉዳት፣ ከኢንተርኔት ማስፈራሪያ ጥቃት የሚከላከሉ ለጾታዊ ብዝበዛ ወይም ደግሞ ለወሲባዊ ምስሎች እንዳይጋለጡ የሚከላከሉ አካላዊ ደህንነትን የሚያስጠብቁ ሕጎች አሉ። በምናባዊው የኢንተርኔት ዓለም ግን እነዚህ ሕጎች የሉንም።
Blackburn እንደ አውሮፓ አቆጣጠር ከ1998 ጀምሮ ለአካለ መጠን ላልደረሱ ልጆች ኢንተርኔት ላይ ጥበቃን የሚሰጠውን የመጀመሪያውን ህግ በተባባሪነት ያረቀቁ ናቸው። ሪፐብሊካኑ የምክር ቤቱ አፈ ጉባኤ ማይክ ጆንሰን ግን ድንጋጌው የመናገር ነጻነትን ይገድባል የሚል ስጋት እንዳሳሰባቸው ይናገራሉ።
I think all of us 100% of us support the principle behind it, but you got to get this one right when you're dealing with
በርግጠኝነት ሁላችንም 100% ከጀርባ ያለውን መርህ የንግግር ነጻነትን የሚቆጣጠር እርምጃ ላይ የሚሰራ ስራ በትክክል መሰራት አለበት። ከመጠን ያለፈ ሊሆን አይገባም።
የመንግስትን ስልጣን ለመገደብ የሚፈልጉ ወጋ አጥባቂ ቡድኖች በዚህ ስማማሉ። ሪቻርድ ማኒንግ አሜሪካውያን ለተገደበ የመንግስት ስልጣን የተባለው ድርጅት ፕሬዝዳንት ናቸው።
I don't trust government officials to arbitrate fairly because they by design
የመንግስት ባለስልጣናት ፍትሃዊ በሆነ መንገድ ይዳኛሉ በያላምንም ምክንያቱም እነሱ በስርዓት ለፖለቲካ ዓላማ የሚሰሩ የፖለቲካ ሰዎች ናቸው። የፖለቲካ ሰዎች ንግግርን የጥቃት መሳሪያ ሲያደርጉት ምን እንደሚከሰት አይተናል። ያ አደገኛ ነው። እዚያው መገታት አለበት። ይህንን ለማስፈጸም ሌላ የተሻለ መንገድ ማምጣትና አንዳንድ ተጨማሪ ጥበቃ መንገዶችን መፍጠር አለብን።
ህጉን በማርቀቅ የተባበሩት የዲሞክራቲክ ፓርቲው ሴኔተር ሪቻርድ ብሎሜንተል በዚህ ወር መጀመሪያ ላይ እንደተናገሩት የማህበራዊ ሚዲያ መድረክ ኤክስ ባለቤቱ ኢላን መስክ በረቂቅ ህግ ዙሪያ ያሉ ስጋቶችን ለመፍታት ከህግ አውጪዎች ጋር መስራታቸውን ተናግረዋል። ሴኔተር ሪቻርድ ብሎሜንተል ዲሞክራት
What we've clarified is that There's no censorship in this bill. There's no content moderation.
ግልጽ ያደረግነው ነገር በዚህ ህግ ረቂቁ ውስጥ ምንም ቅድመ ምርመራ ወይንም ሳንሱር የንግግርም ሆነ የመልእክት ይዘቶችን የመቆጣጠር ስራ የለም። ተለይቶ የሚገደብ የንግግር ወይንም የተለየ ሐሳብ መልእክትም የለም። ለወጣቶች አማራጭ መስጠትና ለወላጆችም የልጆቻቸውን ደህንነት የሚያረጋግጡ አማራጭ መተግበሪያዎችን የመስጠት ጉዳይ ነው።
የቴክኖሎጂ ኩባንያዎች ሜታና ጉግል የህግ ረቂቁን ይቃወማሉ። ተመራጩ ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ አስተያየት አልሰጡም። ልጃቸው ዶናልድ ትራምፕ ጁኒየር የንግግር ነጻነትና የልጆቻችንን ደህንነት ሁለቱንም በአንድ ጊዜ መጠበቅ እንችላለን ሲሉ በማህበራዊ ሚዲያ ኤክስ ላይ ባሰፈሩት ጽሑፍ ገልጸዋል። የቀረበው የህግ ረቂቅ በተግባር ሊሰራ አይችልም ይላሉ ማኒንግ። ሪቻርድ ማኒንግ አሜሪካውያን ለተገደበ የመንግስት ስልጣን ድርጅት ፕሬዝዳንት
State Attorney Generals would have an opportunity to take whatever the guidelines were the regulations put in
የክፍለ ግዛቶቹ አቀባያነ ህግ በፌደራል የንግድ ኮሚሽን የወጡትን ማናቸውም ደንቦች ይመሰድ እድል ይኖራቸዋል። በየክፍለ ግዛቶቻቸው የንግግር ነጻነትን እነዚህን ደንቦች መሰረት አድርገው ለመወሰን ይችላሉ። መጨረሻ ላይ በ50 ክፍለ ግዛቶች 50 የተለያዩ ኢንተርኔቶች ይኖራሉ ማለት ነው።
ቀደም ሲል የነበረው የህግ ረቂቅ በህግ መወሰኛው ምክር ቤት 91-3 በሆነ ድምጽ አልፏል። የህግ ረቂቁ ደጋፊዎች ምክር ቤቱ አመቱ ከመጠናቀቁ በፊት ድምጽ እንዲሰጥበት ያበረታቱ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ስቅንብራችን ሰባይ መብትና ኪነ ጥበብን የሚዳስስ ነው። ሰባይ መብቶችን በኪነ ጥበብ በኢትዮጵያ ይስተዋላሉ የሚባሉ የመብት ጥሰቶችን የሚዳስስ በቂ ምግብና ውሃ የማግኘት መብትን የሚያስተምርና ሴቶች በህይወት የመኖር መብት እንዳላቸው የሚያስታውስ ተውኔት የፎቶግራፍ አውድ ርዕይና ስዕል አዲስ አበባ ከተማ ላይ ለእይታ በቃ። የኢትዮጵያ ሰባይ መብት ኮሚሽን የኢትዮጵያ ወቅታዊ ሁኔታ መነሻ በማድረግ በሰባይ መብቶች ላይ ትኩረት ያደረገ የፊልም ፌስቲቫል በኢትዮጵያ ከተሞች በማካሄድ ላይ መሆኑን አስታውቋል። ኬኔዲ አባተ ዝርዝር አለው።
በየአመቱ ታህሳስ 1 የሚከበረውን ዓለም አቀፉን የሰባዊ መብቶች ቀን መነሻ በማድረግ የኢትዮጵያ ሰባዊ መብቶች ኮሚሽን የሚያዘጋጀው በሰባዊ መብቶች ዙሪያ ግንዛቤን የመፍጠር ዓላማ ያለው አመታዊው የሰባዊ መብቶች ፊልም ፌስቲቫል ባለፈው ሳምንት ታህሳስ 4 ቀን በአዲስ አበባ ተከፍቷል። ዘንድሮ ለአራተኛ ጊዜ የተዘጋጀው ይህ ፌስቲቫል ትኩረት የሚሹና ማህበረሰቡ ተወያይቶባቸው መፍትሄ እንዲፈልግላቸው በሚመረጡ ወቅታዊ የሰባዊ መብቶች ጉዳዮች ላይ ተንተርሶ እንደሚዘጋጅ የገለጹት የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰለ ኢትዮጵያ ካለችበት አሁናዊ ሁኔታ ጋር በተገናኘ የዘንድሮ ፌስቲቫል በህይወት የመኖር መብት ላይ ዋና ትኩረቱን እንዳደረገ በመክፈቻው ዕለት ለአሜሪካ ድምጽ በሰጡት ቃለ ምልልስ አብራርተዋል።
ያው በአገራችን በተለያዩ አካባቢዎች ያለው ግጭት በህይወት የመኖር መፍትን አሁንም ትኩረት የሚሻ ጉዳይ ስለሆነ የዚህ ማመት አንዱ ርዕስ በህይወት የመኖር መፍት ላይ ነው። በተለይ ደግሞ የሴቶችን የህይወት የመኖር መፍትን መሰረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ በተለይ የማህበራዊና ኢኮኖሚያዊ መብቶች ላይ የሚያጠነጥን ነው። ውሃ የውሃ መብት በተመለከተ እና በቂ ምግብና በቂ ውሃን በተመለከተ እሱ ላይ ያጠነጠኑ የፎቶግራፍ ውድድሮችን አድርገናል።
አራተኛው የሰብአዊ መብቶች ፊልም ፌስቲቫል በተለይ በሴቶች ልዩ ልዩ መብቶች ላይ ትኩረት ያደረጉ 3 ተውኔትና ፊልሞችን የፎቶግራፍ የስዕልና ያጫጭር ጽሑፍ ስራዎች ውድድርና አውደርዮችን አካቶ ነው እየተካሄደ ያለው። በአዲስ አበባ ዩኒቨርሲቲ ያሬድ ሙዚቃ ትምህርት ቤት ፌስቲቫሉ በተጀመረበት ዕለትም ተመለሽ በተባለ ርዕስ የተዘጋጀ ተውኔት ለታዳሚያን ቀርቧል። የተውኔቱ ደራሲ የሆነችው የኢሰመኮ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ተውኔቱ በአሁን ወቅት በኢትዮጵያ ጎልተው የሚስተዋሉ የመብት ጥሰቶች ላይ የሚያተኩር እንደሆነ ታብራራለች።
ተመለሽ የሚለው አጭር ተውኔት መነሻ ሐሳቡ በዙሪያችን ያሉ ወቅታዊ ያገራችን ሁኔታዎች ናቸው። በአንድ በኩል በሚሰሩት የልማት ስራዎች ሳቢያ የሚፈርሱ ሰፈሮች ከሚደርሰው ቀጥታ የኢኮኖሚያዊና የመኖሪያ ቤት እጦት በተጨማሪ የሚያደርሰውን ማህበራዊና የማህበራዊ ትስስር ሁነቶችን የማፍረስ የሚያደርሰው እነዛ ላይ የሚያደርሰው አሉታዊ ተጽዕኖ በአንድ በኩል እሱ ነው። ሁለተኛው እነዚህ አራት ገጸ ባህሪያት ሴቶች አንድ ከሰባት ዓመት በፊት የተከሰተን ሁኔታ ያስታውሳሉ። ይኸውም በአንድ ጎረቤታቸው ላይ የደረሰ በጎረቤት ልጆች መካከል የደረሰ የጾታዊ ጥቃት ነውና ብዙ ጊዜ ስለ ጾታዊ ጥቃት ስናስብ ስለ ቀጥታ ተጎጂዎች ነው የምናስበው። ሆኖ ቤተሰቦችንም የማጫጫ ዙሪያው ሰፈር ውስጥ የሚታዘበውም ሰው አንዳንድ ጊዜ በንግግር ሊሆን ይችላል ወይ በድርጊት ሊሆን ይችላል የሚያደርሱትን ጉዳቶች ባልታሰቡ ነገሮች እነዚህ ሁሉ ነው።
እኔንም ብቻን ወይዬ ለቃማምነትባት ቀርስታስን ጉዱሬን ደርሳው ደስ
የፍትህ ጥያቄ ሌላው የተውኔቱ ይዘት ሲሆን በኢትዮጵያ ይካሄዳል የተባለው የሽግግር ፍትህ ተጎጂዎችን ማዕከል ማድረግ እንዳለበት የሚያስገነዝብ መሆኑንም ደራሲዋ አስረድታለች።
ሁሉም ግንዘ ባህሪያት አንድ የሚያረጋቸው ነገር ፍትህ እየጠበቁ ነው። ሁሉም ያላለባቸው እቴቱ ለደረሰባት የደሚ እጦት ፍትህ ትጠይቃለች። ማታ እንደዚሁ ፍትህ እየጠበቀች ነው። የርብቃ እናት ፍትሃቸውን ከእግዚአብሔር አግኝቻለሁ ብለው ያምናሉ። ርብቃ ደግሞ በሚያሳዝን ሁኔታ ራሷን ለማጥፋት ወስናለች። ያው ወንድሞቿ ያደረሱትን ጾታዊ ጥቃት በመሸማቀቅ መልክቱ ዋናው የፍትህ የሚጠብቁ ሴቶችን ማሳየት ግንዛቤ እንደው ለማስጨበጥ ያክል የተፈለገው ተጎጂዎችን ማዕከል ያደረገ የሽግግር ፍትህ እንዲደረግ አሁን ይሰማቸው ከሚወተውባቸው ጉዳዮች አንዱ ነው። እና እያንዳንዱ ሰው ያለውን ታሪክና ከየራሱ መነሻና ታሪክ አንጻር እንዴት አድርጎ ፍትህ የኔም የሚጠብቀው ፍትህ ይሄ ነው ብሎን የሚለውን ማዳመጥ እንደሚያጠቃልል ለማስተላለፍ ነው ዋናው የተፈለገው።
የፌስቲቫሉ አካል የሆነው የፎቶግራፍ አውደርይ በቂ ምግብና በቂ ውሃ የማግኘት መብት ላይ ያተኮረ ነው። ለእይታ ከቀረቡ 96 ፎቶግራፎች ውስጥ የተመረጡ 3 ፎቶግራፎችን ያነሱ ተወዳዳሪዎች ተሸልመዋል። ያልተሰሙ ድምጾች የሚል ርዕስ በሰጠው ፎቶግራፍ የተሸለመው በረከት ፈለቀ ስለ ፎቶው እንዲያስረዳል።
ያልተሰሙ ድምጾች ያልኩበት ምክንያት ልጆች ስፔሻሊ ደግሞ ህጻናት በየአካባቢው ባለው ኮንፍሊክት ምክንያት ወደ ከተማ ያለው የፍልሰት መጠን ከፍተኛ እየሆነ በመምጣቱ ጉዳይ መሰረታዊ የሆነ የሰብአዊ መብት እጦት ልጆች ላይ በጣም እየደረሰ ይገኛል። ከነዚህም ውስጥ አንዱ ደግሞ ትልቁና ዋነኛው ምክንያት አንገብጋቢ የሆነ የምግብ አቅርቦት ነው። በየጊዜው የምናየው ነገር ነው። ሲለምኑ ሲጠይቁ ምናምን በብዙ ነገር የምናየው ነገር ነው እና ይሄ ሁሉ ጫና የመጣው መሰረታዊ የሆነ ችግር አለ ብለን ስለምናስብ ችግሩም ደግሞ በየአካባቢው ያለው ያለመግባባትና ግጭቶች ናቸው ወደዚህ ከተማ እንዲፈርስ ያደረጋቸውና ምግብ ደግሞ መለመን ያለበት ሳይሆን መሰረታዊ የሆነ የሰብአዊ መብት ነው ማግኘት ያለባቸው ህፃናትም ናቸው ትልቅ አይደሉም ብዬ ስለማስብ ያንን ነገር ነው ሞር ሪፍሌክት ማድረግ ያሰብኩት።
በሴቶች ህይወት ላይ በማተኮር በህይወት የመኖር መብትን የሚተርኩ ስዕሎችና አጫጭር ስነ ጽሁፎችም የፌስቲቫሉ አካል ሲሆኑ በስነ ጽሁፍ ዘርፍ ያሸነፉ ጸሐፍት ተሸልመዋል። እስካሁን የተካሄዱ የሰብአዊ መብቶች ፊልም ፌስቲቫሎች ስለ ሰብአዊ መብት ግንዛቤ ከመፍጠር አንጻር የኪነ ጥበቡ ዘርፍ ጉልህ ሚና እንደሚጫወት ያሳዩ ስለመሆናቸው የኢሰመኮ ተጠባባቂ ዋና ኮሚሽነር ራኬብ መሰል አብራርተዋል።
የኪነ ጥበብና የስነ ጥበብ ስራዎች በጣም ጥሩ ሜታድ ስለሆኑ እነሱን ተጠቅመን ውይይቶች እንዲደረጉ እናደርግበት ነው። ይሄንን እንግዲህ ትልቁ ውጤት ሰብአዊ መብትን ማስፋፋት ይችላል። እንዲወያዩ ማህበረሰቡ እንዲወያይ አድርጓል። በተለይ ደግሞ በተላሳለሰ ሁኔታ ሪፖርቶችን ብቻ በማየት ሳይሆን በሚያወያዩ የኪነ ጥበብ ስራዎች ትምህርቱን ማስተላለፍ ይችላል። ከዛ በተጨማሪ ደግሞ የአርት ባለሙያዎች በዚህ ስራ እንዲሳተፉና በተለያዩ ስራቸውን ያሳዩ ለድምጽ ለሌላቸው ሰዎች ድምጽ መሆን የሚችሉበትን ሁኔታ በተሻለ ሁኔታ በየአመቱ ያሻሻልን ለማቅረብ ይችላል።
ለአንድ ወር ያህል የሚቆየው አራተኛው የሰብአዊ መብቶች ፊልም ፌስቲቫል ከአዲስ አበባ በተጨማሪ በ8 የክልል ከተሞች ተደራሽ እንደሚሆን ኮሚሽኑ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ደግሞ ወደ ሁለተኛው የአጋማሽ ዝግጅታችን እንሸጋገራለን። የሁለተኛው ዝግጅታችን የአዲስ አበባ ነዋሪዎች የቤት ክራይ ዋጋን አስመልክቶ የሰጡትን አስተያየት ይመለከታል። የአዲስ አበባ ከተማ ነዋሪ የቤት ክራይ ዋጋ ምሬት። በአዲስ አበባ የሚታየው የቤት ክራይ ዋጋ ነዋሪው ሊቋቋመው የማይችለው ደረጃ ላይ መድረሱን የከተማ ነዋሪዎች ለአሜሪካ ድምጽ ገልጸዋል። መንግስት ከወራት በፊት ያላግባብ የሚደረግ የቤት ክራይ ዋጋ ጭማሪን ለማስቀረት ያለመ የመኖሪያ ቤት ክራይ ቁጥጥርና አስተዳደር ቢያወጣም ወደ አዲስ አበባ የሚፈልሰው ሰው ቁጥር ከፍተኛ መሆን፣ በሺዎች የሚቆጠሩ መኖሪያ ቤቶች በአንዴ መፍረሳቸውና ተመጣጣኝ ዋጋ ያላቸው መኖሪያ ቤቶች አለመገንባታቸው ለቤት ክራይ እጦትና ለከፍተኛ ዋጋ ጭማሪ አስተዋጽኦ ያደረጉ መሆናቸውን ባለሙያዎች ይገልጻሉ። ስመኝሽ የቆየ የከተማውን ነዋሪዎችና የከተማ ልማት ባለሙያዎችን አነጋግራ ተከታዩን ዘግባለች።
ያለፉትን 2-10 አመታት በአዲስ አበባ ከተማ ውስጥ በኪራይ መኖራቸውን የሚገልጹትና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት የሶስት ልጆች አባት ባለፉት 4-5 አመታት ውስጥ በከፍተኛ ሁኔታ እየናረ የሄደው የቤት ኪራይ ሊቋቋሙት የማይችሉት ደረጃ መድረሱን ይናገራሉ።
ከራይች መኖር ከጀመርኩኝ ከአንድ 15-16 አመት ሆነኝና ያለፉት 4-5 አመታት ግን በኪራይ መኖር ወደማይቻልበት የተደረሰበት ሁኔታ ሆኗል። አዲስ አበባ ለምሳሌ ብትጠቅስልሽ የዛሬ አመት አካባቢ 15000 ብር መከፍልበት ቤት 50000 ብር ነው የገባው። ዋጋው መወደዱ ብቻ ሳይሆን የቤት ኪራይ ማግኘት ራሱ በጣም ከባድ ሆኗል።
እኚሁ የአዲስ አበባ ነዋሪ በቤት ፍለጋ ያሳለፉትን ውጣ ውረድም ያጋራሉ።
በጣም ብዙ ቤት ተለቀቀ ይባላል። ስትጆይ ተይዟል ተከራይቷል ይባላል። በጣም ብዙ ቤት ታያለሽ። ዛሬ አይተሽው ነገ ዋጋ ለመደራደር ስትደውይ አይ ተከራየ እኮ ምናምን ትባያለሽ። ምክንያቱም ፈላጊው በጣም ብዙ ስለሆነ ምንም ያህል ዋጋ ደግሞ ቢጨምሩ አከራዮች የሚከራያጡ ስለዚህ የሚከራይ ስለማያጡ ነግበኔን ማሰብ ያለማሰብም ሊሆን ይችላል። ነግበኔንም እንደ አስቡም ያደርጋቸዋል። በቃ
በተመሳሳይ ሁኔታ ለደህንነታቸው በመፍራት ስማቸው እንዳይጠቀስ የጠየቁት ሌላው የአዲስ አበባ ነዋሪም ባለፉት ጥቂት አመታት በከተማዋ የፈረሱ የመኖሪያ ቤቶችና የተገነቡ ቤቶች ቁጥር አለመጣጣም ለከፍተኛ የቤት እጥረት መዳረጉን ያመለክታሉ።
ከ2-3 አመት በፊት በ10000 የሚቆጠር ጨረቃ ቤት ነው የፈረሰው በአዲስ አበባ ዙሪያ ሸገርም ከተማ አስተዳደር የሚባለውና በሱሉልታ በቡራዩ በጣፎ በአርባራት እስከ በዚህ በሰበታም በተለያየ በአምስት የሸገር ከተሞች ቤት ፈርሷልና ዳር የነበረው ወደ አዲስ አበባ አሁን ደግሞ በዚህ በኮሪደሩ አዲስ አበባ የነበሩት እንግዲህ ሲፈርስ ደግሞ ወደ ዳር የመውጣት መልሷልና ሁለቱም ፈረሳዎች ብዙ ቤት በመፍረሱ የቤት እጥረት አለ። ኪራይ ምንም ማለት የሚደረግ አይደል 200-300% ላይ ጨመረው።
በአዲስ አበባ ከተማ የሸቀጦች ዋጋ በከፍተኛ ሁኔታ በጨመረበትና የኑሮ ውድነት በተባባሰበት ወቅት ለቤት ኪራይ የሚከፍሉት ገንዘብ ከገቢያቸው ከፍተኛውን ድርሻ እንደሚወስድ የሚያመለክቱት ነዋሪው ይህ ሁኔታ በኑሯቸው ላይ እያሳደረ ባለው ጫና መማረራቸውንም ይናገራሉ።
በፊት በጭቃ ቤቶች ከ2000 ጀምሮ ይገኙ የነበሩት ዛሬ ከ5-6000 ከ7000 ድረስ ነው። ለምሳሌ ኮንዶሚኒየም ሳይቶች ባለ አንድ መኝታ ከ10000 በታች አታገኝም። ስቱዲዮ ደግሞ የሚባለው ምናልባት ስቱዲዮ በቃ 9000 ትንሽ ዋጋው ነው። አሁን አባዶ ኢቭን ግራውንድ ላይ ያሉ ቤቶች ባለ አንድ እስከ 18000 እስከ 20000 የታደሱ ድረስ ሄዷልና ምናልባት አሁን አዲስ ለሙት አካባቢ ለምሳሌ ኮየፈጭ የሚባለው ጋር ባለ አንድ 5000-6000 ውሃ የሌለው ምናልባት መብራት የሌለው መጸዳጃ የሌለው እንደዛ ነው። ጆሞ 1 ጆሞ 2 ጆሞ 3 ጎተራ ኮንዶሚኒየም ባለ አንድ 18000 ደርሷል። አባዶ 18000 ደርሷል። ወደ መሃል ሲግናልም ብርጭቆም ወይራም ሰፈር ያሉ ኮንዶሚኒየሞች አይታሰብም ለዝቅተኛ ገቢ ላለው የሚታሰብ አይደለም። ፈታኝ ነው ለነዋሪውም አጠቃላይ ለከተማውም ከከተማውም ይችላል ተሰው ፈታኝ ነው።
የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም ምረት የመኖሪያ ቤት ኪራይ ቁጥጥርና አስተዳደርን አዋጅ አጽድቋል። የአዋጁ ዓላማ የቤት ኪራይ ዋጋ የማህበረሰብን አቅም ያገናዘበና ወቅታዊ ሁኔታን መሰረት ያደረገ መሆኑን ተገልጿል። በዚህ መሰረት አዋጁ አንድ አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው የኢኮኖሚውን ሁኔታ ባገናዘበ መልኩ በአመት አንዴ ብቻ መሆኑን የሚደነግግ ሲሆን የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትም ይከለክላል። የደንጋጌ የተጋነነ የቤት ጭማሪን አላስቆመም ሲሉ የሚከራከሩት የአዲስ አበባ ነዋሪዎች ግን እንደውም አላግባብ ከመኖሪያቸው እንዲወጡና ቋሚ መኖሪያ እንዳይኖራቸው ማድረጉን ነው የሚገልጹት።
በፊት ስኖር በአመት በሁለት አመት የተወሰነ ገንዘብ ይሄን ያህል ገንዘብ ጨምር እየተባልኩ እየጨመርኩ ኖር ያቃሉ። ያለፉትን ሁለት ቤቶች ስለቀ ግን የቤት ኪራይ ጭማሪ በጣም ትልቅ ስለሚሆን እና አንዳንድ ሰው ያለ ነዋሪ ላይ በጣም ብዙ ብር መጨመር ስለሚፈራ ወይም ደግሞ ስለሚሳቀቅ ቤቱን ፈልጓል ለቀቁልን ነው የሚሉት። ያው መጨረሻ ላይ እኔም ቤቱን ፈልጓል ለቀቁልን የተባልኩት ምክንያቱም እኔ እዛ ባለውበት ቤት ብጨምር ትንሽ ብር ነው የሚሆነው። እኔ ስወጣ ግን ቢያከራዩት እኔ ከምከፍል ከነበረው በሶስት እጥፍ በላይ ስለሚያከራዩት የሆነውም እንደዛ ስለሆነ ማለት ነው። ያው የሚያነሱት ኑሮ እየተወደደብን ነው ለኛም በተለይ ያላቸውን ቤት አከራይተው ብቻ የሚኖሩ ሰዎች ገቢያቸው ኪራይ ከሆነ ሁሉ ነገር እየተወደደ ነው። ሁሉ ነገር ሲባል ሁሉም የሚበላውም የሚጠጣውም የሚተነፈሰውም ነገር ውድ ሆኗል። ስለዚህ እነሱም ላይ ለመፍረድ ከባድ እየሆነ መጥቷል።
አዲስ አበባ ላይ የሚታየው የመኖሪያ ቤት ችግር ከሁለት ትውልድ በላይ የዘለቀ ነው የሚሉት የከተማ ቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህር አርክቴክት ዮሐንስ መኮንን በመዲናዋ የሚታየው የመኖሪያ ቤት እጥረት ምክንያት ምን እንደሆነ ያብራራሉ።
መጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ መሰረተ ልማት ዝግጅት አለመደረጉና የከተማ እቅድ ወይንም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበር። ሁለተኛ ይሄን ችግር ለመፍታት የተቸረበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣለሁ አከፋፍላለሁ ብሎ አሰበና መንግስት ቤት ሰርቶ ለመስጠት ሞከረ። ያን የነበረ የመጀመሪያው እቅድ 500000 ቤቶችን በአምስት አመት የመስራት እቅድ ነበር። 18 ወይንም 20 አመት ነው እሱ እቅድ ከተጀመረ 1 ሚሊዮን ቤት በአምስት አመት ለመስራት የነበረው እቅድ ከሀያ አመት በኋላ ስንገደግመው 500000 ብር አካባቢ ነው። ስለዚህ የተከደበት ችግሩን ለመፍታት የተከደበት መንገድ ትክክል አልነበረም።
አርክቴክት ዮሐንስ አክለው መንግስት በአግባቡ ኃላፊነቱ ባለመወጣቱ ምክንያት ዜጎች መሰረተ ልማት ባልገባባቸውና ለመኖሪያ ምቹ ባልሆኑ አካባቢዎች ህገወጥ በሆነ መንገድ የጨረቃ ቤቶችን እንዲገነቡ እንዳስገደዳቸው ያመለክታሉ። የኪነ ህንጻና የከተማ ልማት ባለሙያ የሆኑት አቶ ኤርሚያስ ተሰማ በበኩላቸው በተለይ በአሁን ወቅት ለመኖሪያ ቤት እጥረትም ሆነ ከፍተኛ ዋጋ ጭማሪ ምክንያት ሆነዋል የሚሏቸውን ተጨማሪ ነጥቦች ያብራራሉ።
አሁን ያው መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ እንዲሁም በአጠቃላይ በሀገሪቱ ያለው የኑሮ ውድነት የመሳሰሉት ይህንን አብረው ተጽዕኖ ያሳድራሉ ማለት ነው። ከዚህ በተጨማሪ ደግሞ በቅርብ የተካሄዱ ልማቶች አሉ። የኮሪደር ልማት በዚህ ምክንያት የተነሱ ነዋሪዎች አሉ ከዛ አካባቢ። ስለዚህ እዛ አካባቢ ከራዩ የነበሩ ሰዎች በፊት ቤቶቹ ያው የጥራት ደረጃቸው ዝቅተኛ በመሆኑ ምክንያት በቅናሽ ዋጋ ይገኙ ነበር ቤቶች እዛ አካባቢ ከሆነ። የአካባቢ በሚጠረግበት ጊዜ ለልማት ቤት በሚፈለግበት ጊዜ እነሱ አይነት ዝቅተኛ ጥራት ያላቸውን ቤቶች ማግኘት እንደ በፊቱ አይሆንም ማለት ነው። ስለዚህ እሱም የሚጨምረው ተጽዕኖ ይኖራል ማለት ነው። አጠቃላይ የቤት አቅርቦት ጥረትና አሁን ያሉ የሀገሪቱ ወቅታዊ ለውጦች አብሮ ተጽዕኖ ያሳደሩበት እንደሆነ መገመት ይችላል።
አዲስ አበባ ውስጥ እየተካሄደ ያለው የኮሪደር ልማት የከተማውን ውበት ከመጨመር አንጻር ከፍተኛ ሚና እንዳለው የሚገልጹት የአዲስ አበባ ነዋሪ፣ በፈረሳው ምክንያት ግን በርካታ ነዋሪዎች ለከፍተኛ የኪራይ ወጪ መዳረጋቸውን ያሰምሩበታል።
በፈረሳው ምክንያት ያው ብዙዎች ከቤታቸው ፈርሶ ወጥተዋል። የቤት እጥረት መጥቷል። ብዙ ቤት በመፍረሱ ኪራይም የመጥፋት ነገር ነው ያለው።
በዚህ ዙሪያ የአዲስ አበባ አስተዳደር ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የመኖሪያ ቤት እጥረትና የመኖሪያ ቤት ኪራይ መናር ነዋሪዎቹ ላይ ያስከተለውን ከፍተኛ የኑሮ ውድነት ጫና ለመቀነስ መንግስት ከግል አልሚዎች ጋር በመሆን የተለያዩ ጥረቶችን እያደረገ መሆኑን ያመለከቱት አቶ ኤርሚያስ ግን የሚፈልገውን ለውጥ ግን ላያመጣ ይችላል የሚል ስጋታቸውን ያጋራሉ።
በቂ የማይሆንበት ምክንያት ለምንድን ነው? የተወሰኑ የሳምፕል ስራዎች ነው ያሉት እንጂ በሰፊው የሚሰሩ ስራዎች የሉም። ለምሳሌ ቤት በብዛት መስራት ከፈለግን፣ ቤት በብዛት ማቅረብ ከፈለግን የቤት ማምረቻ ግብአቱም እንደዛው በብዛት መቅረብ አለበት። ስለዚህ ተጨማሪ የሲሚንቶ ፋብሪካ ሊሆን ይችላል ወይም ሌሎች የግንባታ ግብአት፣ የግድ በሲሚንቶ መገንባት የለብንም። ግን በአማራጭ የግንባታ መንገዶችም ቢሆን በብዛትና በጥራት ማምረት መቻል አለበት። የመሬት አቅርቦት እንደዚሁ፣ ምክንያቱም መሬት ከቤቶች ውስጥ ከ30% በላይ ይፈጃል። ስለዚህ እዛ ላይ መሬት ላይም መንግስት አንዳንድ ለውጦችን ማድረግ ይችላል። እንደዚሁም ደግሞ ለአልሚዎች ገንዘብ ከወለድ በአነስተኛ ወለድ አትሊስት ብድር የሚያገኙበትንም ሁኔታዎች ማመቻቸት ይችላል። ይህ በአንዳንድ ህንድ ባሉ ሀገሮች በማድረግ የቤትን ዋጋ የቤትን አቅርቦት ለመጨመር የተጠቀሙባቸው መንገዶች ናቸው።
አቶ ኤርሚያስ አክለው በቅርቡ የወጣው የሪል ስቴትና የቤት ግመታ አዋጅ በጎ ጅምር መሆኑንና ተግባራዊነቱ ትኩረት ሊሰጠው እንደሚገባም ጨምረው ተናግረዋል። የአዲስ አበባ ነዋሪዎችም ዋና ጥያቄያቸው መንግስት ለከተማዋ ባዘጋጀው የልማት እቅድ ውስጥ መሰረታዊ የሆነው የመኖሪያ ቤት አቅርቦት ቅድሚያ እንዲሰጠው ነው።
ድሮም ልጅ ሆነን ትምህርት ቤት ስንማር የሰው ልጅ ቤዚክ ኒድ ምግብ፣ ልብስ፣ መጠለያ ነው። ሌሎቹ ነገሮች ቀስ እያሉ ይመጡ። መኖር ሰው መኖር ሲችል በአግባቡ ሲችል የሚጨመሩ ነገሮች ናቸው። ሌሎቹ ነገሮች ላይ ከማተኮር ሰው በትክክል መኖር ችሏል ወይ የሚለው ላይ ፎከስ አድርጎ መስራት ቢችል መንግስት ለውጥ ይመጣል ብዬ አስባለሁ።
በአዲስ አበባ ከተማ ውስጥ እየተባባሰ የሄደውን የመኖሪያ ቤት እጦት ለመቅረፍ የከተማ መስተዳድሩ በተለያዩ ዓመታት መፍትሄ ያላቸውን እርምጃዎች መውሰዱን ቢገልጽም በመዲናዋ የሚታየው የቤት ችግር ሰፊና ውስብስብ እንደሆነ መቀጠሉን የከተማ ልማት ባለሙያዎቹ ያመለክታሉ። መንግስት ችግሩን ለመፍታት መዋቅራዊ ለውጦች ማድረግ እንደሚኖርበትም ያሳስባሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከዚሁ የኑሮ ውድነት ሳንወጣ ለኑሮ ውድነቱ መባባስ በንግዱ ስርዓት ውስጥ ያሉ ደላሎች አንዱ ምክንያት ናቸው ተባለ። በኢትዮጵያ የህገ ወጥ ነጋዴዎችና ደላሎች ሸማቹን ማህበረሰብ ለተባባሰው የኑሮ ውድነት ዳርገውታል ሲሉ የሸማች መብት ተቆርቋሪ ማህበራትና የህዝብ ተወካዮች ምክር ቤት አባላት ይከሳሉ። ነጋዴዎች በበኩላቸው መንግስት ግብርን ጨምሮ ህጋዊ ነጋዴዎች ላይ የሚያደርሰው ጫና በርትቷል ሲሉ ቅሬታቸውን ያሰማሉ። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ደግሞ ለተፈጠረው የዋጋ ንረት አንዱ ምክንያት የዘመነ የንግድ ስርዓት መፍጠር አለመቻሉ መሆኑን ይናገራሉ። በኢትዮጵያ በአሁኑ ያለው የሸቀጦች የዋጋ ንረት 19% እንደሆነ የሚገልጸው መንግስት በበኩሉ የዋጋ ንረትን ለማረጋጋት እየሰራው ነው ሲል ይገልጻል። አስማማው አየነ በዚህ ጉዳይ ላይ ያዘጋጀው ዘገባ እንደሚከተለው ይቀርባል።
የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁሙላቸው አበበ ከተቋቋመ 4 ዓመት የሆነውና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። የኑሮ ውድነቱ በሸማቹ ላይ ያደረሰ ያለውን ጫና ከተለ ያስረዳሉ።
በከፍተኛ ችግርና ስቃይ ላይ ነው ያለው። እንግዲህ ሸማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን ተባለ እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ ያው በተለያዩ መገናኛ ብዙሃን ተሰምታላችሁ የመንግስት ሰራተኛው ከአቅሙ በላይ እየሆነ በምንሩም ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ የማህበራዊ የስነልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው።
የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓ.ም የንግድና ቀጠናዊ ትስስር ሚኒስቴር የስራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል።
በዓለም አቀፍ ተጨባጭ ሁኔታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጓነው ከመሆኑም በላይ በተለይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሳቀል አድርጎታል።
በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19% እንደሆነ መንግስት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2% ከፍተኛ ወነቅና ሻሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል።
የመሰረታዊ ሸቀጦች አቅርቦትን በተመለከተ ባለፉት 4 ወራት 5 ወራት ገደማ በዋናነት መሰረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግስት ሳይሆን በግሉ ሴክተር በተለይ በፍራንኮ ቫሉታ አማካኝነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው።
የዋጋ ንረትን ለመቆጣጠር ባለፉት 5 ወራት በ105,000 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማህበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከ3 ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማዋ ከፍተኛ ስራ ኃላፊዎች ጋር በነበራቸው ውይይት ታክሲን ጨምሮ በመንግስት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙሃን በተላለፈው ውይይት ላይ ተደምጠዋል።
ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኝ አልቆረጥክም ተብዬ 100 ብር አትርፌ 100,000 ብር እኮ ነው የምጠየቀው። የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት። የንግድ ስርዓቱ
በአዲስ አበባ ዩኒቨርሲቲ ንግድ ስርዓት ትምህርት ቤት መምህር የሆነው ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉ።
የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ፖዚቲቭሊ ነገሮችን ከማየቱ በተቃራኒ ታክሲ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ይህ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ፣ እነሱም ደግሞ ይዝ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድም ይታያል። ሰው ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ እገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካሊ ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይገመታል ማለት ነው።
በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ። ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ይህን ማስተካከል ይኖርበታል ይላሉ።
የግብይት ስርዓቱ የሚጀምረው በደላላ አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያወጡት በዛ አካባቢ ባሉ ደላሎች እና አዲስ አበባ ውስጥ ባሉ ተረካቢዎች። የኢትዮጵያ ጥናት ኢንስቲትዩት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸማቹ ጋር የሚደርሰው 58% ጨምሮ ነው። 58% የሚጨምረው ለአርሶ አደሩ ወይም ለአምራቹ ሳይሆን በመሀል ያለው ደላላና ምንም እሴት የማይጨምር የገበያ ተዋናይ 58% ጨምሮ ነው ለእኛ ለሸማቹ የሚያደርሰው። ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የህይወታችን ቅንጣት የለም።
በንግድ ስርዓት ውስጥ አሉ ስለተባሉ ደላሎች በተመለከተ በዝቶከሽ ምክር ቤት ጥያቄ ተነስተውላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደላላ ስራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል።
ደላላን በተመለከተ ደላላ ባለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይሰሩ መክበር ልምምድ ማሳያ የሆነው ደላላ ቫልዩ አድ ሳያደርጉ ከናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎት እና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደላላ መስኮችን በተለይ በቁም እንስሳት በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብራም የመሸችው ብራና ኃይሉናት ዋና አዘጋጅ ሲሆን ግርማ ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ጤና ይስጥልን።